ትኩረት የኢትዮጵያ ወቅታዊ ጉዳይ ይላል የውይይቱ ርዕስ። በሰሜን የሀገሪቱ ክፍል በፌደራል መንግስትና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለይተው የተነጣጠሩ ጥቃቶችና አጠቃላይ የንጹሃን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ግዚያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሑፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱ የውይይቱን የመጀመሪያ ክፍል ይዞ ቀርቧል።
ግሮቼ ከሩቅ ከአዲስ አበባ አቶ ክቡር ገና እዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣችኋለን። ዛሬ የአገር ጉዳይ ነው ውይይታችን። ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ሁለታችሁም በኃላፊነት የተሰራችሁበት ቦታ ትክክል ነው? ጊዜያችሁ ተገጣጥሞ ነበር ወይስ ኋላና ፊት ነው?
ክቡር ተናገር።
ተገጣጣይ ነበረ። ከኔ በኋላ ብርሃነ ነው የመጣው።
መልካም። አቶ ክቡር ገና ኢኒሼቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመታት ሰርተዋል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ነው መጨረሻ የተገናኘ ነው። የተለወጠ ነገር ካለ ያርሙኝ።
አሁንም በግል ስራ ነው። የስራው አይነት ተቀየረ እንጂ የግል ስራ ነው።
ለትውውቁ ያህል ይህን ካለን፣ በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ የመመልከት እድል አግኝቻለሁ። ደብዳቤውን የጠቀስኩት አንዴ ከዘለፋ የማይሻገሩ ደብዳቤዎችና ጽሑፎች በበዙበት ጊዜ እንዲህ ቢደረግም ይበጃል የሚለውን አማራጭም ጭምር የያዘ መልእክት ስለተመለከትኩ ነው። አለፍ አለፍ ብዬ ያነሷቸውን አንዳንድ ነጥቦች እንመለከታለን። ይሄ ውይይት ባለንበት አስጨናቂ ሁኔታ ውስጥ በዚህ መንገድ አለ፣ ይህንንም ቢያዩ ይሄ ስህተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቆም ነው ዋና ዓላማው። እና ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድን ነው የሚታያችሁ? በትግራይ ክልል እና በፌዴራል መንግስት ግልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረው። እና አቶ ክቡር እርስዎ አዲስ አበባ ነው ያሉት እና ከእርስዎን ጀምር ምን ይታዩታል?
አመሰግናለሁ። እንግዲህ ወደ ጥያቄው በቀጥታ ለመግባት ለጠቅላላው ሕዝብ ማለት እንችላለን አስደንጋጭ እና አስቸጋሪ ጊዜ እንደሆነ ነው የሚገባኝ። ደግሞ የምሰማውም እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ይሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዚያ አማራጮች ታይተው ትዕግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ሕፃን፣ ሴት፣ ሽማግሌ፣ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ይኖራሉ፣ መኖርም አለባቸው ብዬ ነው የምገምተው። እና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት አሸናፊ ሊኖር የማይችልበት ቀላል መስሎ የሚታይም ቢሆን እንዲፈጽመው ቀላል ሆኖ ቀድሞ ወደነበርንበት ለመመለስ የሚያስችል ሁኔታ ሆኖ አላየሁ።
አመሰግናለሁ አቶ ክቡር። ተመሳሳይ ጥያቄ አቶ ብርሃነ፣ እርሶም እስከተረዱ ድረስ የኢትዮጵያን ሁኔታ ዛሬ ያለውን።
አመሰግናለሁ አሉላ፣ በዚህ ወቅታዊና ሀገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። አሁን ወንድሜ ክቡር እንዳለው ጦርነት በጣም ከባድ ነው እና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሐሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድነው የተለየ ነበር ብዬ ገምታለሁ። ምንድነው? አጠቃላይ ያገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም፣ ከፍቅር ከመግባባት በሰላማዊ መንገድ መሄድ ከሚል ነው አካሄዳቸው እስከገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ ኢትዮጵያ ውስጥ ሌላ ጥይት የማይጮህበት ጊዜ ይመጣል፣ ሰዎች የማይሰደዱበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ ሰዎች መፈናቀል ሁሉ ሲካሄድ በመንግስቱ በኩል የተያዘው መጀመሪያ ላይ ካነሱት አንጻር በመታገዝ በመቻቻል እና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሓት በምንመጣበት ጊዜ በተለይ የህወሓት አመራሮች ኢትዮጵያ ህዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ ያው የመጀመሪያው ዘይቤያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት። እስከ አሁንም እስከ ቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ አገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ ይቅርታ፣ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው የሄደው። አሁን ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድነው? ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆንህ ምንድን ነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንተረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይ ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነ የምትወስደው ነገር ይኖራል። በሶስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንፃር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነፃ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንተረስት አንፃር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የነዚህ የአደረጃጀት ሃይራርኪዎች ኢንተረስት የተበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌደራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይህንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ለአንድ ደሃ የትግራይ ገበሬ የምርጫው አንድ ዓመት መተላለፍ እሱን ወደ ጦርነት ከመውሰድ አንፃር ምን ያህል ቫልዩ አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝ ነው ያዩ ይመስለኛል። እና መጨረሻ ላይ ግን ስትመለከተው የህወሓትም ሳይሆን የህወሓት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል? ሊያኮራርፍ ይችላል፣ ጎራ ይዞ እንዲፋጠጡ ማድረግ ይችላል። ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። ሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም፣ የአብይ ጦር አይደለም፣ የኢትዮጵያ ህዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ህዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት 20 አመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ሶ ምን ማለት ነው? ኢትዮጵያ ናት ማለት ነው። የኢትዮጵያ ወታደር ሲነካ ኢትዮጵያን ተነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት የኢትዮጵያን ህዝብ እንደናቀ ቆጥረህ ትገምተዋለህ። የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም የኢትዮጵያን ህዝብ እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዚን ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒኤልኤፍ እና በመንግስት መካከል ባለው ቅራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው። ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረሱ።
መልካም ወደ ሌላ ሐሳብ ከመሻገሬ በፊት አቶ ብርሃነ በትግራይ ክልል መንግስት ወይም በህወሓት በኩል የተገለጸው ለዚህ ሁኔታ የሚያበቃ ጥቃት ተሰነዘረብን ራሳችንን መከላከል አለብን ነው የሚለው ግራና ቀኝ መወነጃጀሉ መካሰሱ እንዳለ ሆኖ የፌደራል መንግስት አስቀድሞ የወሰደው እርምጃ ሊሆን ከቻለ ግን ምን ማድረግ ነበረበት የክልሉ መንግስት?
በመሰረቱ ምንድነው እንደ አለን ማስረጃ በመንግስት በኩል ያሉ ማስረጃዎች ወይም በህወሓት በኩል ያሉ ማስረጃዎች ሊኖሩ ይችላሉ ያልተገለጹ። በተገለጹ ማስረጃዎች ስመለከተው ግን እኔ በመጀመሪያ ከመነሻው ማለት ነው አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማከማቸትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው። እንደ ማንኛውም ኢትዮጵያ ህዝብ ለምንድነው ኦፍ ኮርስ ከኤርትራ በኩል የሚመጣበት ችግር አለ ብሎ ከፈራ እዛ ያለው ሰሜን ጦር ሊመክት ተዘጋጅቷል ከሱ ጋር አብሮ መሄድ። በተረፈ ግን አፋር ላይ ለመዝመት ነው፣ ኦሮሚያ ላይ ለመዝመት ነው፣ አማራ ላይ ለመዝመት ነው ያን ሁሉ ጦር ማከማቸት ለምንድነው የሚያስፈልገው የሚለውን ነገር ስታየው አሁን ተተንኩሰነው የሚለው ምን አይነት ትንኮሳ እንደሆነ ባይታወቅም እኔ ባላውቅም ግን ተተንኩሰነው ከሚለው ሐሳብ በፊት ኦሬዲ ለጦርነት መዘጋጀት እንደነበረ ማወቁ አግባብነት ያለው ይመስለኛል። ከዛ መጨረሻ ላይ የማዕከላዊ መንግስት ሾሞ የላከውን ጄነራል አትገባም ብሎ መመለስ ራሱ በጣም ከፍተኛ ትንኮሳ እንደሆነ ይገባኛል። ከዚህ የተለየ በቲፒኤልኤፍ በኩል የሚገለጽ የትንኮሳ አይነት ካለ ያን ጊዜ ማረም ይችላለሁ።
መልካም ኢትዮጵያ አሁን ያለችበትን ሁኔታ ተመልክተን የኢትዮጵያን አጠቃላይ ሁኔታ የወደፊት አቅጣጫን እንደሰር በሚል ነው ጦርነቱ ብቻ አይደለም የውይይታችን ርዕስ። አቶ ክቡር ተጨማሪ ጥያቄ ከማንሳቴ በፊት አቶ ብርሃነ ከሰጧቸው አስተያየቶች የተለየ ወይ የሚጨመር ሐሳብ ካለዎት እሱን ላስቀድም፣ ካልሆነ ግን ሌላ ጥያቄ ላስከትል።
እኔ አንድ መጨመር የምፈልገው ነገር ምክንያት ሊሆን አይችልም ባይ ነኝ። ኢትዮጵያ ውስጥ ወደ 9 ወይም 10 ክልሎች አሉ። እነዚህ ክልሎች ናቸው ስልጣን ለፌደራል መንግስት የሰጡት እንዲያስተዳድር ማለት ነው። ክልላቱ የየራሳቸው የሆነ የመንግስት አወቃቀር አላቸው። ባለፉት ዓመታት ራስን ለመከላከል ያው አቶ ብራን እንደጠቀሰው በብሔር መቋቋም ማለት ሌላውን ለማስከባት እንደማያስችል አይነት ነገር ሆኖ የተቋቋመ የብሔረሰብ ክልል በመሆኑ ሀገሪቷ የምትተዳደረው አንዱ ከሌላው ራሱን ለመከላከል በሚል ኃይል ማደራጀት ከጀመሩ ቆይቷል። ሁሉም ክልሎች የራሳቸው ኃይል አላቸው። በሶማሌ የተደረገው ተመሳሳይ ችግር ገጥሞት አሁን በተወሰደው አይነት እርምጃ ጉዳዩ እልባት እንዲያገኝ ተደርጓል። ዞሮ ዞሮ ግን ማወቅ ያለብን ምንድነው እነዚህ ክልሎች በፌዴሬሽን ይቋቋሙ እንጂ በጣም ሰፋ ያለ ራሳቸውን ማስተዳደርና ራሳቸውን መምራት የሚችሉበት ህገ መንግስት እንዳላቸው አይነት ሆኖ ነው የተቀመጠው። ስለዚህ ችግርም እንኳን ቢመጣ ወደ ጦር ሊያስኬድ የሚያስችል በሁለት በፌደራልና በክልል በተዋቀሩ ኃይሎች መካከል በተለይ በኢትዮጵያ በተለይ ደግሞ እንደዚህ ጥንቀት ባለበት ወቅት ጥንቀቶቹ ቀደም የኮሮና ሊሆን ይችላል አሁን ያለው ያንበጣ ችግር ሊሆን ይችላል አገሪቷ ያለው ያለ መረጋጋት ያለበት ችግር ይሆናል ያባይ ችግር አለ በራሱ ያልተፈታ ገና እነዛ ሁሉ ባሉበት ወቅት ውስጥ ሌላ ተጨማሪ ችግር በተለይ ጦር መጀመር ማለት ይሄ አገር ያው ተሻሻለ ነገር እየተስተካከለ ነው የሚለውን አስተሳሰብ የሚያጠፋው መስሎ ነው የሚታየኝ።
መልካም ተዛማች ጥያቄዎች አሉ። አሁን ባነሳቸው ውስጥም ግራና ቀኝ መወነጃጀሉ የትኛው ጥርት ያለ ተጨባጭ ነው የሚለውን ማረጋጋት እስካልቻልን ድረስ አቶ ብርሃኔ ያነሱት አሁን አቶ ክብሩም ጠቅሰውታል በክልሎች ውስጥ ያለ ይሄ ልዩ ኃይል የሚባለው በሌሎች ክልሎችም አሉ የችግሮች መነሻ ነው የሚለው ትችት ግን የሰነበተ ነው መላ ያገኛ አይመስልም ራስን መከላከል የሚጠይቁ ሁኔታ ገዳጅ ሆኗል ብለውም ይከራከራሉ ክልሎቹ። አሁንም ሌላ ተጨማሪ ጥያቄ ከማንሳቴ በፊት ነካክታችሁታልና ከዋናው ከፌደራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች አላማቸውም የሚሰሩበት ሁኔታ በተለየ መንገድ ይሆነ በዘለቄታው በርግጥ ለሀገር የሚበጁ ናቸው ወይ? ምናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ አነሱ ይሆናል። ራሱን የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ ሆነ የቆምለት አላማም ለተወሰነ ብቻ ይሆነ ግን በግጭቶች ውስጥ እናየዋለን። በተደጋጋሚ በሶማሌና በኦሮሚያ በአማራ ክልል ተመሳሳይ ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው ምንድነው ይሄ ማለት ነው?